ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ ረቡ የካቲት 22 2011 ዓ.ም ምሽት ያሰናዳናቸውን ዝግጅቶች ይዤ አበሬያችሁ የማመሸው ጽዮን ግርማ ነኝ። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 15ኛ ወንጀል ችሎት አቶ ኢሳያስ ዳኛው ላቀረቡት የመጀመሪያ ደረጃ የክስ መቃወሚያ የአቃቤ ሕግ ምላሽን አድምጧል። ፍርድ ቤቱ የሁለቱን ክርክር መርምሮ ብይኑን ሊያሰማም ተለዋጭ ቀጠሮ ሰጥቷል። ዝርዝሩን በሙሉ ዘገባው ከዜና በኋላ እንመለስበታለን። ሌሎች ዘገባዎችም ይኖሩናል። ወደ ደቡብ ክልል እናመራለን። ወደ ወሎም እንሻገራለን። አብራችሁን ቆዩ። ጋቢና ቪኦኤ ከአድራስ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉ የምሽቱ ዓለም አቀፍ ዜናዎቻችን በድጋሚ ተመልሼ መጥቻለሁ። ደቡብ ሱዳን ባለፈው የአውሮፓውያን የካቲት ወር 7 ሰዎችን በስቅላት ቀጣች። 3ቱ ከአንድ ቤተሰብ ናቸው። የሰብአዊ መብት ተሟጋቹ አምነስቲ ኢንተርናሽናል እንደገለጸው 7ቱ ሟቾች ወንዶች ናቸው። የምስራቅ አፍሪካ አምነስቲ ምክትል ዳይሬክተር ሴፊ ማጓንጎ ዛሬ ይፋ ባደረጉት መግለጫ ለሰው ልጅ ሕይወት ደንታ የሌላቸው የደቡብ ሱዳን ባለስልጣናት ሰውን በሞት መቅጣት ኋላ ቀርነትና ዓለም እየተለወጠ እንደመጣ ግንዛቤ አላገኙም ብለዋል። የደቡብ ሱዳን ባለስልጣናት ሰዎችን በሞት ከመቅጣት ይልቅ ለእስረኞች ተሐድሶ በመስጠት ወደ ጤናማ ህይወት ቢመልሷቸው በህብረተሰቡ ውስጥ አዎንታዊ ሚና መጫወት በቻሉ ነበር ብለዋል ዳይሬክተሩ። የደቡብ ሱዳን ሞት ቅጣት የሚፈጸመው በስቅላት ነው። ሶማሊያ ውስጥ በተካሄደ ጥቃት የ20 ሰዎች ህይወት መጥፋቱ ተገለጸ። ይህ ዛሬ አርብ የተካሄደው ጥቃት ህዝብ በሚበዛበት በአንድ የሞቃዲሾ አውራ መንገድ ላይ ሁለት ተሽከርካሪዎች የቦምብ ፍንዳታ ባደረሱ ማግስት መሆኑ ነው። በነውጠኞችና በመንግስት የጸጥታ ኃይሎች መካከል በተካሄደው ጥቃት ከሞቱት በተጨማሪ 50 ሰዎች መቁሰላቸውም ታውቋል። ከአልቃይዳ ጋር የሚሰራው አልሸባብ ለጥቃቱ ኃላፊነት መውሰዱም ተገልጿል። አንድ የአልሸባብ ቃል አቀባይ ለሮይተርስ የዜና አውታር በሰጠው ቃል ቡድኑ ማካ አሉ ኳራማ ሆቴልን ለመቆጣጠሩንም ገልጿል። ቃል አቀባዩ አብዲሳ አቡ ሙሻ በሰጠው መግለጫ የመንግስት ኃይሎች ወደ ሆቴሉ ለመግባት 3 ጊዜ ሞክረው ተዋጊዎቹ ወይም ታጣቂዎቹ እንዳላስገቧቸው፣ አሁንም በቡድኑ ቁጥጥር ስር እንደሚገኙ አመልክቷል። ወደ ሌላ ዜና ስንሻገር ትላንት ሐሙስ በዩናይትድ ስቴትስ ምክር ቤት ኢንተሊጀንስ ኮሚቴ ፊት ቀርበው ከሰባት ሰዓታት በላይ የምስክርነት ቃል በዝግ የሰጡት ፕሬዚዳንት ዶናልድ ትራምፕ የቀድሞ ጠበቃ ማይክል ኮሆን ቀጣይና የመጨረሻውን የምስክርነት ቃል ለመስጠት እንደ አውሮፓውያን አቆጣጠር መጋቢት 6 ቀን ወደ ኮንግረስ እንደሚመለሱ ተገለጸ። የኮሚቴው ሊቀመንበር የካሊፎርኒያው ዴሞክራት አዳም ሼፍ እንደገለጹት ከኮሆን ጋር በትራምፕ የሞስኮ ሕንጻ ፕሮጀክት ላይ የሰሩት ሩሲያዊ የንግድ ሰው ፌሊክስ ሳተር ይመለሳሉ ተብሏል። ሳተር ከፕሬዚዳንት ትራምፕ ጋር ባላቸው ግንኙነት ነው የሚዲያ ትኩረት ያገኙት። ኒውዮርክ ታይምስ ጋዜጣ እንደ አውሮፓውያን አቆጣጠር በ2017 ዘገባው ሳተር ለኮሆን በላኩት ኢሜይል ከሩሲያው ፕሬዚዳንት ቭላዲሚር ፑቲን ጋር ቀረቤታ እንዳላቸውና የህንጻ ፕሮጀክት ስምምነትም ለትራምፕ በምርጫ ማሸነፍ እንደሚረዳም ተጽፏል። ልጃችን ለምርጫው አሸንፎ የዩናይትድ ስቴትስ ፕሬዚዳንት እንደሚሆን እኛ ሁኔታዎችን እናመቻቻለን ብለው ነው ብለው የጻፉት ሳተር። ምንም እንኳን የዚህ የሳምንቱ የቪየትናም ድርድር ፍሬ አልባ ቢሆንም ፕሬዚዳንት ዶናልድ ትራምፕ በሰሜን ኮሪያው መሪ ኪም ጆንግ ኡን ላይ ቅሬታ እንደሌላቸውና ይልቁንም ሀቀኛ መሪ ሲሉ እንዳመኳሻቸው ተሰማ። ትራምፕ ሃኖይ ውስጥ በተቀረጸውና ትላንት ሐሙስ አየር ላይ በዋለው የፎክስ ቴሌቪዥን ቃለ ምልልሳቸው ፕሬዚዳንት ኪም ብልህ እንዲሆኑ ፈጣን ሰው ናቸው ብለዋል። እኔም ወዳቸዋለሁ፣ እርሳቸውም ይወዱኛል ያሉ ትራምፕ ይሄ እንኳን አይሆንም ብለው መውደዳቸው ለተጠራጠሩ ሰዎች በሰጡት ምላሽም ለምንድን ነው የማልወዳቸው? ሁለታችንም እንግባባለን ብለዋል። በመጨረሻም ታሊባን በደቡባዊ አፍጋኒስታን ውስጥ በሚገኙ አንድ ከፍተኛ ወታደራዊ ጦር ካምፕ ላይ ዛሬ ማለዳ በተካሄደው ጥቃት 25 ወታደሮች ተገለው ሌሎች አያሌ መማረካቸው ተገለጸ። የአፍጋኒስታን ባለስልጣናት እና የታሊባን ምንጮች እንደገለጹት አጥፍቶ ጠፊዎቹም ያሉበት ወታደራዊ ዩኒፎርም ያደረጉና በከባዱ የታጠቁ ሰርጎ ገቦች ክፍለ ሀገር ሄምላንድ በሚገኘው የዩናይትድ ስቴትስ ወታደሮችም የነበሩበት የሾሮባ ጦር ካምፕ ጥሰው በመግባት ኃይለኛ ጥቃት እንዳካሄዱ ተገልጿል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገር።
Gabina VOA. Let's cross boundaries together.
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ቀዳሚው ዘገባችን እናልፋለን። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 15ኛ ወንጀል ችሎት አቶ ኢሳያስ ዳኘው ላቀረቡት የመጀመሪያ ደረጃ የክስ መቃወሚያ የአቃቤ ሕግን ምላሽ አደመጠ። ፍርድ ቤቱ የሁለቱን ክርክር መርምሮ ብይኑን ሊያሰማ ተለዋጭ ቀጠሮ ሰጥቷል። መለስካቸው አመሀ ከአዲስ አበባ ዝርዝሩን አድርሶናል።
ፍርድ ቤቱ ዛሬ ረፋዱ ላይ እንደተሰየመ ከትናንት በስቲያ አቶ ኢሳያስ ዳኘው በጠበቃቸው አማካይነት አቃቤ ሕግ ላቀረበባቸው ክስ የመጀመሪያ ደረጃ መቃወሚያቸውን በቃል ያሰሙ መሆናቸውን አስታውሶ አቃቤ ሕግ የበኩሉን ምላሽ በቃል እንዲሰጥ ጠይቋል። አቃቤ ሕግ በበኩሉ ክርክሩን በጽሑፍ እንዳዘጋጀ ገልጾ ይህንኑ ለፍርድ ቤቱ እንዲያቀርብ አመልክቷል። ፍርድ ቤቱም የተከሳሽ ጠበቃ ክርክራቸውን በቃል በግልጽ ችሎት ያቀረቡ በመሆኑ አቃቤ ሕግም ምላሹን በዚሁ መንገድ ማሰማት እንዳለበት አዟል። አቃቤ ሕግ በበኩሉ በጽሑፍ ያዘጋጀውን ክርክር በንባብ እንደሚያቀርብ አስታውቆ በጽሑፍ ያሰፈረው ክርክር ግን ከመዝገቡ ጋር እንዲያያዝለት በማመልከት ለተከሳሽ የመጀመሪያ ደረጃ መቃወሚያ ምላሹን በንባብ አሰምተዋል። አቃቤ ሕግ በመልሱ የተከሳሽ ጠበቃ እንዳስቀመጡት የመሠረተው ክስ ግልጽነት የጎደለው አይደለም። ተከሳሽ የወንጀል ድርጊቱን የፈጸሙት ከተባባሪዎቻቸው ጋር መሆኑን በክሱ ቢገለጽም የተባባሪዎቹ ስም አልተካተተም መባሉም ሕጋዊ ተቀባይነት ያለው ክርክር አይደለም። ምክንያቱም የተባባሪዎቻቸውን ዝርዝር ማቅረቡ አይጠበቅም፣ ተገቢነትም የለውም ብሏል። የሥልጣን ደረጃቸው ተለይቶ አልተጠቀሰም የተባለውም ትክክለኛ አገላለጽ አይደለም። በክስ ማመልከቻው የኤንጂቲኦ ዳይሬክተር በሚል ተመልክቷል የሚሉና ሌሎችንም ተቃውሞዎች በመዘርዘር ምላሽ ሰጥቶ የወንጀል ድርጊቱ በጊዜ አልተዘረዘረም የሚለውን ተቃውሞ በመቀበል በዚህ ረገድ ያለውን ግድፈት ለማሻሻል ጊዜ እንዲሰጠውና የክስ ማሻሻያ እንዲያቀርብ ተለዋጭ ቀጠሮ ጠይቋል። ፍርድ ቤቱም የሁለቱንም ወገን ክርክር መርምሮ ብይኑን ለመስጠት ለየካቲት 29 ቀን 2011 ዓ.ም ቀጠሮ ቆርጧል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። በሐዋሳ ኢንዱስትሪ ፓርክና በከተማው ነጋዴ ማህበረሰብ መካከል የንግድ ግንኙነት ትስስር እንዳልተፈጠረ የሐዋሳ ከተማ ንግድና ዘርፍ ማህበራት ምክር ቤት አድርጌዋለሁ ባለው ጥናት አስታውቋል። የሐዋሳ ኢንዱስትሪ ፓርክ በበኩሉ ጥናቱ ከመረጃነት የማይዘልና መቼ እንደተሰራም የማላውቀው ነው ብሏል። ጥናቱ የቀረበው የመንግስት የስራ ኃላፊዎችና ከጉዳዩ ጋር ቀጥተኛ ግንኙነት አላቸው የተባሉ አካላት በታደሙበትና ትላንት በሐዋሳ ከተማ ከትላንት በስቲያ በተካሄደው አውደ ትዕይንት ላይ ነው። ዮናታን ዘብዲዮስ ከሐዋሳ ዝርዝሩን አድርሶናል።
የሐዋሳ ነጋዴዎች ከተማይቱ ውስጥ የተፈጠረውን እድል እየተጠቀሙ አይደለም ሲሉ የሐዋሳ ንግድና ዘርፍ ማህበራት ምክር ቤት ፕሬዝዳንት አቶ ሚኪያስ አንድቦ ተናግሯል። ተፈጥሯል ከሚሏቸው እድሎችም ውስጥ በዋናነት የሐዋሳ ኢንዱስትሪ ፓርክን ጠቅሰዋል። በሐዋሳ ኢንዱስትሪ ፓርክና በከተማው ነጋዴ ማህበረሰብ መካከል የንግድ ትስስር እንዲሁም ነጋዴዎቹ ለፓርኩ ግብዓቶችን ማቅረብ የሚችሉበት ምቹ ሁኔታ አልተፈጠረም ብሏል ኃላፊው።
በዚህ አካባቢ እንደሚታወቀው ነጋዴው አትርፎ ገቢውን ለመንግስትም የሚያስገባ ነጋዴ ነው። እንደገና ደግሞ ከግብር ጋር የሚያያዙ ብዙ ነገሮች አሉ። ስለዚህ ይሄን ያክል ትልቅ ኢንዱስትሪያል ፓርክ እዚህ ጋር ትላልቅ እቃዎችን፣ ትላልቅ ማቴሪያሎችን ከውጭ ከተለያየ ቦታ ከአዲስ አበባም ከተለያየ ቦታም ሲያመጣ እዚህ አጠገቡ ያለው ትላልቅ ነጋዴ ደግሞ ይህንን እድል የማያገኝበት ሁኔታ ስላለ በዚህ ዙሪያ ጥናቶችን ነው ያጠና ነው።
በአውዲት ትዕይንቱ ላይ ጥናት አቅራቢ የነበሩት የሐዋሳ ከተማ ንግድና ዘርፍ ማህበራት ምክር ቤት የፕሮጀክት የኢንቨስትመንትና የንግድ ክፍል ኃላፊ አቶ ቸርነት አበራ በጥናቱ ላይ በኢንዱስትሪ ፓርክና በአካባቢ ነጋዴዎች መካከል ትስስር ስላለመኖሩ ማሳያ ናቸው የሚሏቸውን አምስት ነጥቦች ዘርዝሯል። የገጽታ ግንባታ በማለት በጥናቱ ላይ የተቀመጡ ከ200 ከፋብሪካ ውጭ ያለው ማህበረሰብ ስለ ፓርኩ ያለው አስተያየት ከፍተኛ የሆኑት የሰራተኛ ፍልሰት ከመንግስትና ከጥሬ ዕቃ አቅራቢዎች ጋር ያለው ዝቅተኛ ግንኙነት በመጀመሪያ ደረጃ የተጠቀሱ ናቸው። ይሄ ነው የሚባል የንግድ የአመራርና የቴክኖሎጂ የልምድ ልውውጥ አለመኖርንም አቶ ቸርነት አመልክቷል በጥናታቸው። ኢንዱስትሪ ፓርኩ ለማንኛውም መረጃ ዝግ እንደሆነና የፌዴራል መንግስት ካልሆነ የክልሉ መንግስት እንደማይመለከተው በተለይ ህገወጥ ደላሎች በአቅራቦትና በሰራተኞች ቅጥር ወቅት ከፍተኛ ተጽዕኖ እንዳላቸው ጥናቱ አመልክቷል። የአካባቢውን ባለሀብቶች እንዲያሳትፍ ማድረግ በሚቻልበት ሁኔታ ድጋፍ የሚሰጥበት መንገድ ግልጽነት ይጎድለዋል ብሏል ጥናቱ። ፓርኩ የሰራተኞችን ደህንነት እንደማይጠብቅ፣ ሰራተኞች ለጥቃትና ጾታዊ ትንኮሳ እንዲሁም ለዝርፊያ እንደሚጋለጡ በመዘርዘር ይከሳል። በአቶ ቸርነት አበራ የቀረበው የጥናቱ ሪፖርት
የጋራ ምክክር መድረክ ሁሉም ባለድርሻ አካላቶች ባሉበት እንዲከናወን የሚያስችሉ ግብዓቶችን መጀመሪያ ላይ ከየሴክተሩ አጥንተን አቅርበን ችግሮችን በሁለቱም ዘርፍ 5-4 ችግሮችን ለይተናቸዋል። አካባቢውን ማህበረሰብ ከኢንዱስትሪ ፓርክ ካምፓኒዎች ጋር ማስተሳሰርን ለአካባቢ ንግዱ ማህበረሰብ የተሰጣቸውን ነገሮችን የማሳወቅና አብሮ ተቀራርቦ ከመስራት አንጻር ያለው ክፍተቶችን አይደንቲፋይ አድርገን እዛ ዙሪያ ላይ የተገኙ ችግሮች ናቸው።
የፓርኩን ዘላቂነት አስመልክቶም ሪፖርቱ ሲናገር የደህንነት፣ የገበያ ትስስር፣ የገጽታ ግንባታና መልካም ወይም ምቹ የንግድ መስመር ካልተፈጠረ ፓርኩ ዘላቂና አስተማማኝ አይሆንም ብሏል። በአካባቢው ጥበቃ ላይ አለ የሚለውን ስጋት በተመለከተም የፌዴራልና የክልል መንግስታት እንዲሁም የከተማው አስተዳደር ትኩረት እንዲሰጡበት መክሯል። የአካባቢው ህዝብ ፓርኩ የኔ ነው የሚል አስተሳሰብ እንዲያዳብር የሚያደርጉ ተግባራት ማከናወን እንደሚገባም አቶ ቸርነት ተናግሯል። የሐዋሳ ኢንዱስትሪ ፓርክ ስራ አስኪያጅ አቶ ፍጹም ከተማ በበኩላቸው የተባሉት ችግሮች ሊኖሩ ይችላሉ፣ ጥናቱ ግን ከመረጃነት የማይዘልና መቼ እንደተሰራ የማላውቀው ነው ብሏል።
መጀመሪያ ላይ የገጽታ ችግሮች ነበሩ። አሁንም ግን 100% የገጽታ ችግር አልተፈታም። መሰራት ያለበት በእኛም የምንወስዳቸው ችግሮች አሉ፣ እነሱንም እንሰራለን። ከጥሬ ዕቃ ጋር በተያያዘ እንግዲህ ሐዋሳ እያለ ከሌላ አካባቢ ይመጣል የሚል የውጭ ኢንቨስተሮች የመጀመሪያ ፕራዮሪቲያቸው ኳሊቲና ኮስት ነው። ሐዋሳ 2 ብር የሚሸጥ ጥሬ ዕቃ አዲስ አበባ 2.50 ቢሸጥ ለምን አዲስ አበባ ያመጣሉ? ሊያተርፉ ነው የመጡት። ዞሮ ዞሮ ያሰጣችሁን አስተያየት ሁሉ ጠቃሚ ነው ብዬ አስባለሁ። ጥናቱ ራሱ እኛ አናውቀውም። ስለዚህ ተቀራርበን እንስራ ነው የምለው።
ጥናቱ የተካሄደበትን ዘዴና ፓርኩ ሳያውቀው እንዴት ልሰራ እንደተቻለ የሐዋሳ ከተማ ንግድና ዘርፍ ማህበራት ምክር ቤት ፕሬዝዳንት አቶ ሚኪያስ እንዲህ ብለዋል።
እንደምታውቁት ኢንዱስትሪያል ፓርኩ በተወሰነ ደረጃ ተፈቅዶ ሰዎች ይገባሉ የሚባል ነገር ነው፣ ግን ለኢንፎርሜሽን ግልጽ አይደለም አካሄዳቸው። ስቲል ኢቭን እኛ እንደ ቻምበር ዳይሬክት እነሱን የማግኘቱ ነገር ካምፓኒዎችን የማግኘት ነገር የለም እስካሁን። ጥናቱን የጠናነው በራሳችን ተነሳሽነት ነው። ስቲል ይሄ ችግር እስቲ አቅርበናቸው ይሄንን አይነት ነገር ይክፈቱልን የሚል ጥናት ነው።
እንደተባለው ፓርኩ ዝግ አይደለም የሚሉት የፓርኩ ስራ አስኪያጅ አቶ ፍጹም ከተማ ለሁሉም ደግሞ ክፍት አይሆንም ብሏል።
ሰዎች መረጃ ለማግኘት የሚሄዱበት መንገድ ይወስነዋል። እኛ ኦፕሬሽን ከጀመረን ጀምሮ ብዙ የዩኒቨርሲቲ ተማሪዎች አንደርግራጁዌትም፣ ማስተርስ ተማሪዎችም፣ ፒኤችዲ ተማሪዎችም የሚፈልጉትን መረጃ እያገኙ ምርምሮች እየሰሩ ያሉበት ኤቪደንሶች አሉ። ሁለተኛ የመንግስት ተቋማት የሚፈልጉትን መረጃ ከሚፈልጉት ተቋም በተደራጀ መልኩ የሚያገኙበት ሲስተም ተፈጥሯል። አንዳንድ ችግር የሚፈጠረው ሁሉም ሰው ካምፓኒ ጋር መሄድ ነው የሚፈልገው። ምን ያህል ኤክስፖርት አደረጉ የሁሉን ካምፓኒ ብዙ ጥያቄ ይኖራል። ስለዚህ እሱን አኮመዴት ከማድረግ አንጻር ኃላፊነት የሚሰማው ቢሮ ዴሊጌት ተደርጎ መረጃዎችን አጠናክሮ የተፈጠረ የስራ እድል፣ የተፈጠረ ኤክስፖርት ቫሊዩ የመሳሰሉ መረጃዎችን የሚሰጥ ተቋም አለ። ዝግ የሆነ በር የለም፣ ግን ፓርኩ ፕሮሲጀሩን ጠብቆ ለመጣ ሰው ክፍት ነው።
ለፓርኩ የኮምፒውተር መለዋወጫና የጽህፈት መሳሪያ እንደሚያቀርቡ የተናገሩት የአውደ ትዕይንቱ ተሳታፊ አቶ ገበየው በሪ ብዙ ችግሮች አሉ ሲሉ ለቪኦኤ ተናግሯል። የሰራተኞችን ደህንነት፣ የአካባቢ ብክለትና ከከተማው የነጋዴ ማህበረሰብ ጋር ትስስር አለመፈጠሩን በተመለከተ የተነሱ ጉዳዮችን በመነጋገር ማረም እንደሚቻል የተናገሩት የክልሉ ኢንቨስትመንት ኮሚሽን ኮሚሽነር አቶ አባስ መሐመድ ናቸው። የሐዋሳ ኢንዱስትሪ ፓርክ በሙሉ አቅሙ ወደ ስራ ሲገባ በአመት $1 ቢሊዮን የውጭ ምንዛሬ እንደሚያስገባ የሚጠበቅ የቴክኖሎጂ ሽግግር ይገኝበታል የተባለለትና ለ60,000 ዜጎች የስራ እድል እንደሚፈጥር የተወራለት በሀገሪቱ የመጀመሪያውና ትልቁ የኢንዱስትሪ ፓርክ ነው። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም። የሰው ልጅ ክቡ
ከደምና ከአጥንት ስንት ወገን ወደቀ በነፍስ
አድዋ በጂጂ። እንግዲህ አድማጮች የ126ኛው የአድዋ ድል በዓል በነገው ዕለት በመላ ሀገሪቱ በደማቅ ሁኔታ ይከበራል። ይህ ታሪካዊ የአድዋ ጦርነት ሲነሳ አብረውት የሚነሱ ሶስት ታሪካዊ ስፍራዎች አሉ። የመጀመሪያው የውጫሌ ውል የተፈረመበት ይስማ ንጉስ የተባለው ሲሆን 20 አንቀጾችን የያዘው የውጫሌ ውል የተፈረመው ቦታ ከዛሬ 130 ዓመት በፊት ነበር። ሁለተኛው የከተት አዋጅ ታውጆ ኢትዮጵያውያን እንደ አንድ ልብ መክረው እንደ አንድ አካል ገስግሰው የተሰባሰቡበት የወረኢሉ ከተማ ነው። ወረኢሉ ዘማቾቿን አስተናግዳ ስንቅ ቋጥራ በሰላም እንደወጣችሁ በድል ተመለሱ ብላ የሸኘችበት ቦታ ነው። ሶስተኛው ታሪካዊ ስፍራ ደግሞ ከግማሽ ቀናት ባነገሰ ውጊያ ኃይል ድባቅ የተመታበት የአድዋ ተራሮች ነው። እነሆ አድዋ ዘንድሮ 125ኛ ዓመቱን ያከብራል። እኛም ወሎ የተፈረመበትን ይሄ የውጫሌ ውል የተፈረመበትን የይስማ ንጉስን አካባቢ እንቃኛለን። ቅኝቱን ያጠናቀረው መስፍን አራጌ ነው ከወሎ።
በሰንሰለታማው ያምባሰል ተራሮች ጉያ ስር እንደ ሰማይ በተንጣለለ ማራኪ ሜዳ መሃል አንድ ኮረብታለች። ዳግማዊ አጼ ምኒልክ የኢጣሊያው ንጉስ ቀዳማዊ ኡምበርቶ እንደራሴ ከሆነ ኮንት ፒየትሮ አንቶኒሊ ጋር ለፊርማ ሲቀመጡ ምናልባትም ቦታው የታላቁ የአድዋ ጦርነት ሰበብ የሆነው ውል ፊርማ ያረፈበት ስፍራ ይሆናል ብለው አላሰቡት ይሆናል። የሆኖ ከውጫሌ ከተማ አንድ ሰዓት የእግር መንገድ ርቀት ላይ በሚገኘው ይስማ ንጉስ ላይ ለኢጣሊያ መንግስት የሚጠቅም ለልጅ ልጅ የሚኖር ሰላምና እርቅ ለማድረግ የፍቅርና የንግድ ውል ተዋዋሉ የሚል መግቢያ የሰፈረበት ባለ 20 አንቀጽ ስምምነት በአጼ ሚኒሊክና በጣሊያን እንደራሴ መሃል ተፈራረሙ። ሚያዝያ 25 1881 ዓ.ም ላይ የተዋዋሉት ውል ግን ከላይ ማራኪ ከውስጥ አዋኪ አንቀጽ የሰፈረበት ነበር። አንቀጽ 17 በግራዝማች ዮሴፍ ንጉሴ ከጣሊያንኛ ወደ አማርኛ የተተረጎመው አንቀጽ የኢትዮጵያ ንጉሰ ነገስት በአውሮፓ ነገስታት ለሚፈልጉት ጉዳይ ሁሉ በኢጣሊያ መንግስት አጋዥነት መላላክ ይቻላቸዋል የሚል ሲሆን፣ ጣሊያንኛው ግን ኢትዮጵያን አሻንጉሊት አድርጎ ሁሉ ነገር በጣሊያን በኩል የሚፈጸም መሆኑን ያውጃል። የታሪክ ምሁራን እንደሚሉት ወቅቱ አውሮፓውያን አፍሪካን ለመቀራመት በአንድ እጃቸው መስቀል በአንድ እጃቸው ጦር ይዘው የሚመጡበት ስለነበር ለሚኒሊክ ሸፍጡ ሚስጥር አልሆነባቸው። እናም የማይቀረው ሆነ። አድዋ ከኢትዮጵያ አልፎ ለአፍሪካ፣ ከአፍሪካ አልፎ ለካሪቢያን ሀገራት በነጻነት ተምሳሌትነት ተፈረጀ። እንደ ማርከስ ጋርቪ አይነት የጥቁር መብት ታጋዮች ላነገቡት የፓን አፍሪካኒዝም ንቅናቄ አድዋ መሰረት ጣለ። እዚህ አኩሪ ገድል መነሻ የሆነው የውጫሌ ውል የተፈረመበት ቦታ ይስማ ንጉስ ሰሚ ያገኘ ይመስላል። ዛሬ ከክልሉ በተመደበ ከ25 ሚሊዮን ብር በላይ ስፍራውን የቱሪስት መዳረሻ ለማድረግ የተለያዩ ስራዎች እየተሰሩ መሆኑን ግንባታውን በመፈጸም ላይ ያለው የአማራ ህንጻ ስራዎች ድርጅት የይስማ ንጉስ ፕሮጀክት ጽህፈት ቤት ቴክኒካል ማኔጀር ኢንጂነር ዮሐንስ አሰፋ ይገልጻሉ።
ፕሮጀክቱ ባለፈው አመት 2010 የካቲት 26 ስራ ጀምሯል። ፕሮጀክታችን እንግዲህ እየገነባ ያለው ሶስት ብሎኮችን ነው። የሙዚየም ህንጻ የሚባል አንድ ብሎክ አለን። የካፍቴሪያ ህንጻ የሚባላል ሁለተኛ ብሎክ ሶስተኛ ብሎክ ዋና ምግቢያ በር ሜን ጌት የምንለው ነው። ጠቅላላ ሁለታ 25,774,720 ብር አካባቢ ሁለታ ያለው ፕሮጀክት ነው።
በአሁኑ ሰዓት ምን ደረጃ ላይ ደርሳችኋል?
አሁን የካፍቴሪያ ህንጻ የምንለውን አጠቃላይ ስትራክቸር ስራ እና እነዚህ የግድግዳ ስራዎችን ፕላስተሪንግ ማን ጨምሮ ያለቀበት ሁኔታ ነው ያለው። የሙዚየም ህንፃ ደግሞ እንዲሁ ስትራክቸር ስራ አልቆ የጣራ ስራ እየሰራን ያለንበት ሁኔታ ነው ያለው። ሜን ጌት አካባቢ ደግሞ ሰው ስትራክቸር የሚባሉ ስራዎች ነው። እንግዲህ አፈጻጸሙ ጠቅላላ ወደ ፐርሰንት ስንሰራ 62% አካባቢ ደርሷል ማለት ነው ፕሮጀክቱ።
ፕሮጀክቱ የአካባቢውን ህብረተሰብ የዘመናት ጥያቄ የፈታ ዘርፈ ብዙ ፋይዳ የያዘ መሆኑን የደቡብ ወሎ ዞን ባህልና ቱሪዝም መምሪያ ኃላፊ አቶ ስሎይህማን ሸቱ ገልጸዋል።
ፋይዳው በጣም የጎላ ነው። ምክንያቱም አንደኛ እዛ አካባቢ ያለው ማህበረሰብ ተጠቃሚ ያደርጋል። ምክንያቱም ይህን አካባቢ ካለማ ነው ቱሪስት መምጣቱ አይቀርም። የመጀመሪያው እዛ አካባቢ ያለው ማህበረሰብ ተጠቃሚ ያደርጋል ብለን እናስባለን። በሰዓቱ ሲፈራረሙበት የነበሩት ድንጋዮች አሉ እና በተለይም እነዚህ ሀገር በቀል የሆኑ ዛፎች ፕላስ ደግሞ አካባቢውን እንደዚህ ብናለማው የአምባሰል ተራራ እዛ አካባቢ ነው። ጊሸን የግማደ መስቀሉ ያለበት አካባቢ እዛ ነው። ጎልቦ ሀይቅ እዛ አካባቢ ነው። ስለዚህ የቱሪዝም መዳረሻ የማድረግ እድላችን በጣም የሰፋ ነው። ከዛ ውጭ ግን በተደጋጋሚ ሲባልም እንደነበረው የጥቁር ህዝቦች የድሉ እንትን አድዋ ተራሮች አካባቢ ላይ ይሁን እንጂ የተጸነሰው እዚህ አካባቢ ላይ ነው፣ ይስማ ንጉስ አካባቢ ላይ ነው። ምክንያቱም ኮዙ መነሻው እዚህ አካባቢ ላይ ነው። አንቀጽ 17 የተፈረመበት እና ታሪካችንንም በደንብ ከመዘከር ከማስታወስ ማንነታችንን በደንብ አጉልቶ ከማውጣት ረገድ የአካባቢ ላይ ሲለማ ፋይዳው በጣም የጎላ ነው ማለት ነው።
የውጫሌ ውል ከተፈረመበት ይስማ ንጉስ በሰሜን በኩል ፍልፈላ ደብረገነት ኪዳነ ምሕረት የምትባል ቤተክርስቲያን አለች። የቤተክርስቲያኗ ስብከተ ወንጌል ኃላፊና ምክትል አስተዳዳሪ መምህር ቆሞስ አባ ወልደ መድህን ወልደ ገብርኤል ቤተክርስቲያኗ በታሪካዊ የውጫሌ ውል ስምምነት ወቅት ተሳትፎ እንደነበራት አስታውሰዋል። ታሪኩን የሚዘክር ቋሚ ቅርስ መሰራቱም አገራዊ አንድነትን ለመገንባት ያግዛል ብለዋል።
መጀመሪያም ድርድሩ ቦታ ላይ ይቺ ቤተክርስቲያን ታቦቷ አጼ ምኒልክ የነበሩት እቴጌ ገብረስላሴ ናቸው። ታቦቷን ይዘው ሂደው እዚያ ቦታ ላይ ተተክላ ድርድር ነበረ። አብሮ ድርድር ላይ ታቦትን ይዘው ሂደው ነበረ እና ከዚህም አንጻር አሁን ለወደፊት ላለው ትውልድ ይህን ታሪክ እያስታወሰ የአባቶቻችንን ጀግንነት የአባቶቻችንን አልበገሬነት የሚያስታውስበት ለአሁን ወጣቱ ከዚህ የተነሳ ይሄ አሁን ኢትዮጵያዊነት አስተረፈ የሌለው ወጣት አብዛኛው እየተሰማ ነው። በብሔር በጎሳ የመከፋፈል አለ። ይሄ በብሔር በጎሳ ሳይከፋፈሉ በኢትዮጵያዊነት ስሜት ኢትዮጵያዊ አልበገሬነትን ያሳዩበት ትልቅ አሻራ ስለሆነ ከዚህ አንዱ ይሄ ነው፣ አንደኛው ፋይዳ ነው።
ይህ ዘንድሮ 123ኛውን የአድዋ ድል በዓል ሲከበርም አድዋ የአንድነታችን መሰረት ነው የሚል መሪ ቃል በማንገብ ነው እየተንቀሳቀስን ያለ ነው። ስለዚህ እንዲህ አይነት ታሪኮችን መዘከር እንዲህ አይነት ታሪኮችን ማስታወስ አንደኛ ጽናት እንማርባቸዋለን፣ ሁለተኛ በአንድነት ነው አሸናፊነትን መወጣት የቻልነው በሰዓቱ ማለት ነው። እንደዚህ ተከፋፍለን ወይም ሌላ እንትን ሁነን አይደለም። ስለዚህ አንድነትን እንማርባቸዋለን።
ማህበረሰቡ አካባቢው ይልማልኝ የሚል ጥያቄ ሲያቀርብ ከራሱ የሚጠበቅበትን በማበርከት ጭምር ነበር ፕሮጀክቱ አሁን እንዲሆን የጣረው። 4 ሄክታር መሬት ያለ ካሳ በነጻ መስጠቱ ለታሪኩና ለማንነቱ ያለውን ቀናኢነት ያስመሰከረበት እንደሆነ አስተያየት ሰጪዎቹ ተናግረዋል። ፕሮጀክቱን ገንብቶ ማጠናቀቅ ግባችን አይደለም የሚሉት የዞኑ ባህልና ቱሪዝም መምሪያ ኃላፊ ይልቁንም ዘላቂነቱን የማረጋገጥ ታሪካዊ ኃላፊነት አለብን ብለዋል።
እንግዲህ ህንፃ ማስመረቅ ሳይሆን ሙዚየም ከተገነባ በኋላ የተለያዩ ቅርሶችን በተለይም ከታሪኩ ጋር ተያያዥነት ያላቸውን ቅርሶች አሰባስበን እዛ ላይ አንዱ የጉብኝት አካል እንዲሆኑ ፍላጎታችን ነው። እንደዚሁም ሀውልትም እናስባለን። እዛ አካባቢ ኦልሬዲ ለሱም ምቹ ሁኔታዎችን እየፈጠር ነው፣ ሀውልት ይገነባል። የግል ባለሀብቱም ገብተው እንደዚሁ ሎጆችን፣ ሆቴሎችን እንዳለማ ያው የፕሮሞሽን ስራውን የገጽታ ግንባታ ስራውን እዛ አካባቢ ላይ እየሰራ ነው ማለት ነው።
ከብዙ አመታት የተከበሩ ትልልቅ እንደው የወገባቸው ስፋት እስከ 18-19 ክንድ የሚሆኑ ዝግባ ዶላ ከ91 ሀገር ቅርዘት ዛፍ ዝርያ በላይ ያለው አባቶቻችን ለብዙ አመታት 100 አመታት ጠብቀው ያስቀመጡት ነው። እንግዲህ ማንም ሳያጠፋው። ሁለተኛ እንደገና ደግሞ ይሄ በአድዋ መታሰቢያነቱ ሙዚየሙ ሲሰባሰቡ ቅርሶቹ ሲሰባሰቡ አባቶቻችን የጀግንነት ስራ የሰሩበትና ይሄ የጦር መሳሪያው ጻጻፉ ደብዳቤዎች ይሄ የጎራዴው በዚህ ጣሊያንን ድል ነስተውት ይህንን ያደረጉት እያለ ህብረተሰቡ እያስታወሰ መጥናታዊ ጽሁፍ ለሚያዘጋጁ ለሌሎችም ቱሪስቶች ስቦ ይህን በጣም ምርምር የሚያደርጉበት ነው። ሁለተኛ ገና ደግሞ ከ11ኛው ክፍለ ዘመን 1155 አካባቢ ላይ ጀምሮ ብዙ አብያተ ክርስቲያናቶች እዚህ አካባቢ ላይ ነበሩ። እነዚህ አብያተ ክርስቲያናቶች ከግራይ በኋላ ፈራርሰው አልተመለሱም። ስለዚህ እነዚያም ቦታዎቹ ስላሉ ተጨምረው ከተጠናበት የዚያን ጊዜ የነበራቸው የስልጣኔ ሂደት የስልጣኔ አሻራቸውን የሚያሳይ ነው ብለን እንገምታለን።
ከዚህ ባሻገር አካባቢው መንፈሳዊና ባህላዊ እሴቶች ጎልተው የሚንጸባረቁበት ታሪካዊና መልክዓ ምድራዊ በረከቶች እየታደለ በመሆኑ ህዝባዊ ተጠቃሚነትን ለማረጋገጥ ምቹ ድል ይፈጥራል ተብሏል። ፕሮጀክቱ ከጥር 27 2012 በፊት ተጠናቆ ለአገልግሎት ይውላል ተብሎ ይጠበቃል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍንን ለዘገባው እናመሰግናለን። እንግዲህ ይህንን የአድዋ ድል በዓል በአሁኑ ሰዓት በተለያዩ የኪነ ጥበብ ባለሙያዎች፣ መንግስት፣ ወጣቶች እየተከበረ ይገኛል። በነገው እለትም በትልቅ ሁኔታ በአዲስ አበባ ከተማ እንደሚከበር ከ15 ቀናት በፊት አትሌት ደራርቱ ቱሉም ለዚህ በዓል በባዶ እግሯ ጭምር እንደምትሮጥ መግለጿ ይታወሳል። በነገው ምሽት ሌሎች ፕሮግራሞችን ጨምረን ይዘንላችሁ እንመለሳለን። የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን ነው የምናልፈው። ተከታዩ ዘገባችን አርቲስት አሚር ዳውድ በ41ኛ ዓመቱ ከዚህ ዓለም በሞት ተለይቷል። በትላንትናው ምሽት ሌሊት አርቲስት አሚር ዳውድ የትግርኛ ዘፈን ድምፃዊ ነው። እንደዚሁም የዘፈን ግጥም ደራሲ ነው። ለራሱ መቀሌ የሚለውን ዘፈን ጨምሮ ለአብርሃም ገብረመድን፣ ለታዋቂው አብርሃም ገብረመድን፣ ለሰለሞን ባይረህ፣ ለትርሃስ ታረቀ የዘፈን ግጥም መስጠቱም ይታወቃል። በመቀሌ ከተማ በሕክምና ሲረዳ ቆይቶ በትላንትና ዕለት ሌሊት በአይደር ሆስፒታል ነው ሲከታተል የቆየው። ሕይወቱ ማለፉ ተሰምቷል። አርቲስት አሚር ዳውድ የሶስት ልጆች አባት ነበረ። እንግዲህ ለቤተሰቦቹ መጽናናትን እንመኛለን። በተከታዩ ዜማ አሎ ቻለው ወይም አሎ የሚለው በአማርኛ ቻለው ማለት ነው። በሱ ዘመን በሱ ዘፈን እስቲ አሚርን ማን ነው የሚለውን ለማስታወስ እንሞክር። አድማጮች እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚህ ተጠናቋል። በነገው ምሽት ከሳምንቱ በመራረጥናቸው ፕሮግራሞች እንገናኝ። አብሬያችሁ አመሸሁ። ጽዮን ግርማ ነበርኩ። ሞክቢል ያቢሮ አብሮን ነበር። ደህና ደሩ። መልካም ምሽት።
Kun Radio Sagale Amerikati.